ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 6 ቀን 2012 ዓ.ም ተመረጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ነሐሴ 6 ቀን 253 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የጀግኖች አገር በቡከኖች ባንዳዎች ተጥለቅልቃ መጻታችን በዛ። ታሪክ የሚያስተምረን ሀቅ ግን ምንም ያህል ቢዘገይም የኢትዮጵያ ጎህ እንደሚቀድ አረጋጋጭ ነው። ህዝብ አገሩን ከውድቀትም ያድናል። ጥቂቶች መሐይም ወሮበላዎች ህዝብን በብሔርና ሃይማኖት አናክሰው አገር ሊያጠፉም አይችሉም ይላል። ታሪኩን የረሳ ውድቀቱን ያፋጥናል በሚል ርዕስ ከዝግጅት ክፍላችን የቀረበ የዕለቱ ሀተታ ነው። በማስከተል የሽግግር መንግስት አማራጭ የሌለው ነገር መሆኑን ደግመን ደጋግመን መናገራችን የሁኔታዎችን አደገኛነት በማጤን ነው። ሁሉም ነገር በጋራ እምነት እንዲወሰን የሽግግር መንግስቱ በሚፈጥረው ጊዜያዊ ደንብና ህግ መሰረት ሰላምን ማስፈን ይቻላል። ቢያንስ ሁሉም የሚካፈልበት በመሆኑ የአንድ ወገን ትዕዛዝ እንደሆነ ተደርጎ አይታይም። የአንድ ወገን እብሪትንም በጋራ ያስተነፍሳል። በተረጋገጠ ሁኔታ መናገር ስም ማጥፋት አይደለም በሚል ርዕስ ከዝግጅት ክፍላችን የቀረበ ጽሑፍ ነው። በመጨረሻም ኢሃፓና ሀቀኛ ታሪኩ በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይተካለላል። በቅድሚያ ዜና።
ረቡዕ ነሐሴ 6 ቀን የፌደራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት እነ ጃዋር መሐመድ ያቀረቡትን የዳኛ ይነሳልን ጥያቄ ውድቅ ያደረገ መሆኑ ታውቋል። ፍርድ ቤቱ ይህንን ብይን የሰጠው ያቀረቡት አቤቱታ በማስረጃ አልተደገፈም ከሚል ነው። ረቡዕ በነዘረኛው ባለመንጫ መዝገብ 14 ሰዎች ፍርድ ቤት ቀርበው የነበረ ሲሆን ከመካከላቸው አንደኛውና አንደኛው የኮሮና በሽታ ይዞታል በሚል ምክንያት ሳይቀርብ የቀረ መሆኑን ታውቋል። በውሳኔው መሰረት ከዚህ በኋላ ችሎቱ ከዚህ በፊት በነበረው ዳኛ ይታያል ተብሏል። በሌላ ዜና በእስክንድር ነጋ ላይ እንዲመሰክሩ ከተዘጋጁት 7 ምስክሮች ውስጥ 3ቱ ከመጋረጃ ጀርባ በቀዳሚ ምርመራ እንዲሰማ አቃቤ ፍርድ ቤቱ ሰኞ ነሐሴ 4 ቀን የጠየቀ መሆኑን የሚታወቅ ሲሆን ጉዳዩን አስመልክቶ ሐሳባቸው በጽሑፍ ለማቅረብ የእስክንድር ጠበቆች የጠየቁትን ጥያቄ ፍርድ ቤቱ ተቀብሎታል። ሰሞኑ ከብልጽግና ፓርቲ ተነስተዋል የተባሉት ለማ መገሳ፣ ጠይባ ሐሰንና ሚልኬሳ ሚድረጋ ከፌደሬሽን ምክር ቤት አባልነታቸው የተነሱ መሆናቸው የዜና ተቋሞች ዘግበዋል። ሶስቱም ኦርሜያን በመወከል በፌዴሬሽን ምክር ቤት አባሮች እንደነበሩ ይታወቃል። በቅርቡ ለማ ከመከላከያ ሚኒስቴር ኃላፊነቱን ተነስተው ፈቃዱ ተሰማ በሚባል ግለሰብ እንደሚተካ እየተነገረ ነው። ከዚህ በተጨማሪ ለማ መገሳ ቤቱ ተከቦ በቁም ሰኝነት የታገሰ መሆኑን አንዳንድ የጽፈኛ ኦሮሞ አቀንቃኞች ከታማኝ ምንጮች መረጃ እንዳገኙ በመጥቀስ በማህበራዊ ሚዲያ ላይ ዘግበዋል። ይበን እንዳለ በባህር ዳር ላለፉት 3 ቀናት ስብሰባ ላይ የሚገኘው የብልጽግና ፓርቲ አማራው ቅርንጫፍ በሰሞኑ ይፋ ከተደረገው የሽመልስ አብዲሳ ንግግር ጋር ተያይዞ ጠንከር ያለ መግለጫ ለመስጠት እንቅስቃሴ በመጀመሩ ሁኔታውን ለማረጋጋት የአገዛዙ ቁንጮ ኮሎኔሉ ወደ ባህር ዳር ያመራ መሆኑ ታውቋል። ማክሰኞ ነሐሴ 5 ቀን ምሽት ላይ ሽመልስ አብዲሳ ከኃላፊነቱ በቅርቡ እንደሚነሳ ከብልጽግና ፓርቲ የአማራ ክፍል ባለስልጣኖች ጋር በጀርባ በተደረገ ስምምነት ቃል እየተገባ መሆኑን ባንድ ማህበራዊ ሚዲያ ላይ ተዘግቧል። ወላይታ 28 የዞን አስተዳደር ከፍተኛ ባለስልጣኖችን ጨምሮ 178 ሰዎች መታሰራቸውን ያገዛዙ ሰብአዊ መብት ኮሚሽን ተብዬ ነሐሴ 6 ቀን ባወጣው መግለጫ አስታውቋል። መግለጫው በቁጥጥር ስር የዋሉት 178 ሰዎች በአሁኑ ወቅት ታስረው የሚገኙት በወላይታ ሶዶ በሚገኘው የቴክኒክና የሙያ ትምህርት ስልጠና ኮሌጅ ውስጥ መሆኑን ጠቅሶ ይህንኑ ስር ተከትሎ የተከሰተውን ተቃውሞ ለመክታት የጸጥታ ኃይሎች የወሰዱት እርምጃ ተመጣጣኝነት እንደሌለው ገልጿል። የወላይታ አካባቢ ለአራት ተከታታይ ቀናት ከፍተኛ ውጥረት የታየበት መሆኑን የአይን እማኞች ገልጿል። በሶዶም ሆነ በቦዲቱ ከተሞች የትራንስፖርት አገልግሎቶች አሁንም ያልጀመሩ ከመሆኑም በላይ የባንክና የንግድ አገልግሎቶች፣ የንግድ ሱቆችና የመንግስት መስሪያ ቤቶች አሁንም ዝግ መሆናቸው ታውቋል። በአዋሳ ኢንዱስትሪያል ፓርክ ውስጥ በርካታ ሰራተኞች በኮሮና ቫይረስ የተያዙ መሆናቸው ተረጋገጠ። ባለፉት 12 ቀናት በኢንዱስትሪ መንደር ውስጥ በተደረጉ ምርመራዎች ከ100 በላይ የሚሆኑ ሰራተኞች በኮሮና ቫይረስ የተያዙ መሆናቸውን የአካባቢው ህብረተሰብ ጤና ኢንስቲትዩት ዳይሬክተር ለቢቢሲ አማርኛው ክፍል በሰጡት ማብራሪያ ገልጸዋል። ቫይረሱ የተገኘባቸው ሰዎች ቀደም ብሎ ከታመመ አንድ ሰውና እንዲሁም ከውጭ ሀገር ከተመለሰ አንድ ሰራተኛ ጋር ግንኙነት እንደነበራቸው ሲታወቅ የታመሙትን በለይቶ ማቆየት ውስጥ ማድረግና በሌሎቹ የምርመራ ስራ ተከተሉ ተነግረዋል። በኢንዱስትሪ ፓርክ ውስጥ ባሉ ፋብሪካዎች የሚሰሩ በሺዎች የሚቆጠሩ ሰራተኞች ያሉ ሲሆን የፋብሪካዎቹ ብዛት የተሟላ ከሆነ እስከ 60 ሰራተኞች ሊሰሩበት ይችላል የሚል ግምት ቀደም ብሎ ተወስቶ እንደነበረ ይታወቃል። በተያያዘ ዜና በተለያዩ አካባቢዎች አገልግሎት በመስጠት ላይ የሚገኙ የጤና ባለሙያዎች በኮሮና ቫይረስ መጠቃታቸው አንዳንዶቹ ለሞት የተደረጉ መሆናቸውም መዘገቡ ይታወቃል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
Come on, it's the shula. Me
ታሪክን የረሳ ውድቀቱን ያጣድፋል። ታሪክን ማወቅ ወሳኝ ነው። የቀረው መንጋ ታሪክን በተመለከተ ትላንትን ሳይሆን ዛሬንም መገንዘብ ያቃተው መሆኑን እንገነዘባለን። ታሪኩን የረሳ ስህተቱን ይደግማል የተባለውን ለስልጣን የሚቋመጡ ሁሉ መርሳት ይፈልጋሉ። ወያኔም ደርግም ከታሪክ የተጣሉና ምን ሊመጣባቸው እንደሚችል ግልጽ ሆኖ ሳለ አንቀበልም ያሉ ግብዞች ነበሩ። ዛሬ ጓድያሉ የሚያቀርቡት ነፍሰ ገዳዩና የወያኔው ወሬ አቀባይ ፍሳ ደስታ ሽሽ ሲሉት ምንም አያደርጉኝም ብሎ ተወዝፎ ለከርቸሌ ተዳርጓል። ያመናቸው ወያኔዎች አልማሩትም ተጠቅመውበት ጥለውታል። ወያኔ ብልጥ ቢሆን ኖሮ በኮሎኔሉ ቀሽም ቁማርተኞች ባልተበላም ነበር። ያውም በነሽመልስ አይነት መደዲና ኮሾ ቁማርተኞች አበጥ አበጥ ያለው ማህይም ባለመንጫም ታሪክን ቢቃኝ ኖሮ ዛሬ መገኛው እስር ቤት ባልሆነ ነበር። ለማ መገርሳ የተባለውም ዘረኛ ትንሽ እንኳን ታሪክን ቢያጤን ኖሮ በስልጣን ጫፍ ለሁለት ጥመኞች ቦታ አለመኖሩን ቀድሞ ኮሎኔሉን ጥግባስ ያዘው ነበር። የኢትዮጵያን ህዝብ ታሪክም በቅጡ ስለማያውቁ አገራችንን በቀላል የሚያፈርሱ መስሏቸው ያም የማህይሞቹ መንጋ ነፍስ እያጠፋ ነው። ኦሮሞ ለኢትዮጵያ ደሙን የገበረና ዛሬም በኢትዮጵያዊነቱ የሚኮራና የጸና መሆኑን ክደው ወሮ በላ ቦዘኔዎችን በማስተማራት ታሪክን የሚያደቁ የሚያፈርሱ መስሏቸው ሲወራጩ አይተናል። ኮሎኔሉና ጽንፈኞቹ መጣላታቸው አይቀርም ያልነው ተስፋን ምኞትን ለማስተናገድ ሳይሆን አይቀሬ መሆኑን በመረዳት ነው። ለማ ታሪክ ቢያውቅ ኖሮ በግብጽ ለናስርና ለጀነራል ናጊብ ቦታ ሊኖርም እንዳልቻለ በተረዳ ነበር። ለሳዳም ሁሴንና ለዋናው የኢራቅ ጀነራልም ቦታው ጠቦ ነበር። አንዱ አንዱን አስወግዶ ገሎም ስልጣን ይጠቀልላል። መለስ ወዲ ዜናዊ የበላይነትን ያገኘው ገሎና አንበርክኮ ነው። ኮሎኔሉም አጋሮቼ ያላቸው ላይ እንደሚነሳ ሳይታለም የተፈታ ሆኖ ሳለ ሰለባ የሆኑለት ታሪክ የማያውቁ መሐይሞች ናቸው ብንል ስህተት አይሆንም። ትልቁ ስህተታቸው አሁን ወንጀላቸው ሊሆን የበቃው በቅድሚያ የኦሮሞን ህዝብ ኢትዮጵያዊነት መካዳቸው ነው። በስራቱ ተጨቆንኩ ተበደልኩ ያለው ሁሉ ኢትዮጵያዊነቱን ሊክድ የሚጠበቅ አይደለም። እኛ ፊውዳልና ጸረ ህዝቡን አገዛዝ ስንታገል እነሱ ኢትዮጵያን ለማፍረስ መታገል ግድ ሊሆንባቸውን ባልተገባ ነበር። በብሔረተኞቹ መነሳሳትና በአሉታዊ መደራጀት የውጭ እጅ የለበትም ማለት አይቻልም። ግብጽና ሳውዲ ስንል በዚያ በኩል ደግሞ ጀርመንና ኖርዌይ እየተጫወቱት አፍራሽ እና ገንጣይ ሚና በዝምታ የሚታለፍ አይደለም። ኦነግ በእንግሊዝ የስለላ ተቋም MI6 ሊድ ሲደገፍ ሲረዳ እንደነበር የሚታወቅ ሲሆን በምዕራቡ በሞላ ደግሞ ኤቫንጀሊስት የተባሉት የሃይማኖት ተቋሞች የኦነግ ደጋፊዎች ነበሩ። እነ ሼክ ጃራን ደግሞ ሳውዲና ኩዌት ሲረዱ መክረማቸውን ሁላችንም የምናውቀው ነው። ሶማሊያም ያቅሟን ተጫውታለች። የዘመናችን ኦሮሚያ እስላሚያ የባለመንጫዎች ቡድን ደግሞ ቃታር ዋና ረዳት እንደሆነችና ግብጽም ሃይ ሃይ እንደምትላቸው ሚስጥር አይደለም። ግብጽ ለዘመናት ሶማሊያን አፍራሾችን ረድታ ጠብ ያለላት የለም። በቀቢጸ ተስፋ ለነግንቦት ሰባትም ግማሽ ሚሊዮን ዶላር ሰጣ ነበር። ከንቱ ሆኖ ቀረ። ዛሬም በገንዘብ ድለላ ስንቱን ልታባብል እየጣረች መሆኗን ለማወቅ እኛ የመጀመሪያዎቹ ነን። ግብጽም ከታሪክ መማር አልቻለችም። ኮሎኔሉም እንዲሁ። ታሪክን በቅጡ ቢያጤን ኖሮ ኮሎኔሉ አሁን በተያያዘው ጎዳና ጉዞ ባልጀመረ ነበር። አምባገነን ለመሆን የሚያደርገው መወራጨት ውሎ አድሮ ውድቀቱን ነው የሚያመጣበት። ዛሬ በትላንት አጋሮቹ ላይ የበላይነትን ቢያገኝ የገን ተገልብጦ ውድቀቱን እውን ያደርጋል። መንግስቱም መለሰም ሞከረውት መጨረሻቸው አላማረም። በላይነት ወቅታዊነት የምትተን ድልናት ከቀውስ ወደ ቀውስ እየገባ ያለው የኮሎኔል ዋገዛስ ከቀውስ ሳይወጣ ይወድቃል። ይህን ደግሞ ታሪክ የሚያስተምረን ሀቅ ነው። ሰሚና ተገንዛቢ ተገደገኘ ታሪክ ቢማር ኖሮ ኢሃፓንም ለማጥፋት ተራተን ኮሎችን ብልጥ የሆነ መስሎት ባልዘየደ ነበር። ቢማር ኖሮ የወያኔን ስርዓት ሊያስቀጥል ባልቆረጠም ነበር። ነግቶ ሲጠባ ከወያኔ እየተመላለሰ ህዝብን ያስቆጣ አገዛዝ ባልሆነም ነበር። በሙስናም ባልተጨማለቀ ነበር። ከሁሉም በላይ ግን የሽግግር ሂደትን እቃወማለሁ ብሎ ባልቆመ ነበር። የሰማ ይስማ ያልሰማ ይግማ ማካል ግዚ ያልፋል። ሐቁ እየተነገረው ጆሮውን ደፍኖ አልሰማባዩ ሁሉ ለሚከተለው ጉዳት ተጠያቂው ራሱ ብቻ ነው። የሹም ሰነፍ ይለፈልፍ ነውና ኮሎኔሉ በተቀደደ ልክ አማኝ የሚሆኑ ጅሎች መገኘታቸው ምን ያህል ኢትዮጵያ ሰው እንዳጣሽ ተቋሚ ነው። ይሉኛይል የኋላውን አያይ ነውና ያለፈውንም የዛሬውንም ለነገ የተቋጠረውንም ለሰኮንድ የማያዩ በስተው አገር አደጋ ላይ ወድቃለች። ለወገን ደግሞ ዳገት እርሙ ሜዳ ለምዱ ፍላጎቱ ሆኖ ለሀገር ማዳንና ደህንነት መከፈል ያለበትን መስዋዕትነት ሊከፍል ዝግጁ አልሆናለ። ወገኑን ለሚያርዳገዛዝ ገንዘብ አዋጥቶ የሚለግስ ሆነ። በነዱት የሚነዳ ጌቶች ወደውኛል ጨርቃቸው ለክቶኛል ባይ ሆነ። የጀግኖች አገር በቡከኖች ባንዳዎች ተጥለቅለቃ መጻታችን በዛ። ታሪክ የሚያስተምረን ሀቅ ግን ምንም ያህል ቢዘገይም የኢትዮጵያ ጎህ እንደሚቀድ አረጋጋጭ ነው። ህዝብ አገሩን ከውድቀትም ያድናል። ጥቂቶች መሐይም ወሮበላዎች ህዝብን በብሔርና ሃይማኖት አናክሰው አገር ሊያጠፉም አይችሉም ይላል። ኦነግ ያን ሁሉ አመት ባክኖና አገር ሊያጠፋጥሮ ዛሬ ውድቅ መጨረሻውን የምናየው ነው። ሃይማኖት ልቆሳ ደረጃ ደግሞ ከባለምንጫዎቹ የባሱትን እነ ሼክ ጃራን መከተን መልሰናል። የግብጽ ሻጥርም ዛሬ ተጀመረ አይደለም። ምንም እንኳን አገርሻጭ ወያኔዎችና ቄሮዎች አገራችንን ቢያዳክሙም የኢትዮጵያ ህዝብ አገሩን በጋራ ለመጠበቅ አሁንም ዝግጁ ነው፣ ችሎታም አለው። ዘረኞችን እናሸንፋለን፣ አደናጋሪዎችን መቀመቅ እንሰዳለን። ኢትዮጵያ ለዘላለም ትኖር። አገርን ለማዳን ከያፓጎን እንሰለፍ። የታገቱና የታሰሩ ሁሉም ባስቸኳይ ይፈቱ። ለግድብ ሳይሆን ሰማት ለሆነ ወገን ጠበቃ መሆናችን ይቅደም። Oh.
እስቲን ጠይቅሽ ኢትዮጵያ ሀገሬ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዦች ጭካኔ ከሀገር እንሰደድ እንፈነቃቅ እስኪል ጠይቅሽ ኢትዮጵያና ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንት ጊዜ እንቀበር ስንቴ ስንቀበር ስንቴ ስንታሰር ስንት ጊዜ እንድማ ስንት ጊዜ እንጩ ለአንድነት ለክብርሽ ለህዝቦችሽ ክብር ወፌላላ እንግባ ህይወት እንገብር ስንቴ ስንታፈን ስንቴ ስንዘግዘግ ባርመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቅ እናታለም አራቱም ማዘንሽ ሁነን እስር ቤት ስንት ጊዜ እንሙት ለማን እንበላ ቤት አንቺ እናታለም ኢትዮጵያ የደመረች ጧትና ማታ ደግ ይመጣል እያልን ስንጸልይ ስንመኝ አንቺ እናታለም የኛ ጣፋንታ በሞት ብቻ ሆኖ እፎይታ የሚገኝ እስኪል ጠይቅሽ እናት ልጅና ባላ ቤት በግፍ ስትደፈር ደም ሲያጠልባት እያንዳንዷ መንደር እንደ ታጠበ ጨርቅ ጅግኖች ሲሰቀሉ ልክ እንደ ቁሻሻ ከጉድጓድ ሲጣሉ አንቺስ ከምታጩ ምን አላልነዋል በጊዜው በወቅቱ አላፈ ህዝብ ልጆች በጥይት ሲመቱ ዘራቸው ተመርጦ በቁም ሲቸለስ ምን አላልነዋል እናታለም ግፉ እንዲቆምልን መከናው እንዲጠፍ ያልንበት መንገድ ያልወጣንበት ሰልፍ ያላስተላለፍነው ተቃውሞ መግለጫ ያልተናገርንበት ዜና ማሰራጭ እስከመቼ ድረስ እስኪል ጠይቅሽ የእንግዲህ ልጅሽን ዙፋን ላይ አስቀምጠሽ የእውነተኛ ልጅሽን ጉድጓድ እየከተትሽ አንቺን ያልሁላ ጥቁር አስለብሰሽ ጡቅ ነካሾችሽን ንክስና ቀብተሽ እስከ መቼውን እንዲህ የምታኖሪን አንቺ የደም ሀገር ኢትዮጵያ ንገሪን ንገሪን ግድ የለም ወደንም ጠላንም እንገፋለን እኛ ሌላ እናት የለንም አቦ እስከ መቼ ድረስ ገዳይ እያነገስሽ ጥቁር እንዳስለበስ ጧትና ማታ ልጆችን ቀብረሽ ስንት ጊዜ እንታፈን ስንቴ ስንዘግዘቅ ባረመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ አራቱም ማዘንሽ ይሁነን እስር ቤት ስንቱን እንለምን እንበላ ቤታ ቤት አንቺ እናት ዓለም ኢትዮጵያ የደመረ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት አስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዦች ጭካኔ ከሀገር እንሰደድ እንፈነቃቀል እናም እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንቴ ስንቀበር እናም ልጠይቅሽ ኢትዮጵያ እናት ዓለም
በተረጋጋ ሁኔታ መናገር ስም ማጥፋት አይደለም ያባ በተለያዩ ጉዳዮች ላይ ሲናገር ዝም ብሎ ስም ለማጥፋት ሳይሆን የህዝብን ትግል አደጋ ውስጥ የሚጥል ነው ብሎ ሲያምን ብቻ የሚያደርገው ነው። ዝን ለማወናበድ የሚጥሩ ሰዎችን አርፈው እንዲቀመጡ በመከረም በተክሳጽም በወረፋም በተገቢው መልኩ ሁሉ ከመስገንዘብ ወደ ኋላ ብሎ አያውቀም። ይህን በሚያደርግበት ጊዜ በግለሰቡ ላይ የተለየ ጥላቻ ኖሮ ሳይሆን በህዝብና በሀገር ላይ የሚያደርሰውን አደጋ በማሰብ ነው። እስካሁን ድረስ ያፓ ጣት የተቆመባቸው ሰዎች አንዳቸውም ከወንጀል የጸዱ አለመሆናቸውን የሰሞኑ የልደቱ ክህደቱ ሁኔታ ምስክር ይሆናል። እሱ ራሱ የወያኔ ጸጥታ ራስክን ተከላከለበት ብሎ ሽጉጥ በውሰት እንደሰጠው ተናግሯል። ይህ በራሱ ትልቅ ነገር ላይሆን ይችላል። ምክንያቱም ሽጉጡን ተሸከመው እንጂ አደጋ አልፈጸመበትምና ማለት ነው። ከአፓ ጋር ሲያጋጨው የቆየው የወያኔ መልመል መሆነን ለወያኔ ጸጥታ መስራትህን ከህዝብ ለመደበቅ አትሞክር በሚል ነው። ያባ እሱን ብቻ ሳይሆን በርካታ የፖለቲካ ወጥረጋጮችን ለህዝብ አጋልጧል። እነ መረራ ጉዲናን እነ ብርሃኑ ነጋንና መስተሎቻቸውን ከማጋለጥ ተቆጥቦ አያውቅም። እነዚህ ናቸው እንግዲህ በህዝብ ስም ሲነግዱ የኖሩት። እነዚህ ናቸው የህዝብ ወገን ተብለው እርዳታ ሲጎርፍላቸው የኖሩት። እንዴ ሀፋይነቱ የህዝብ ወገን ግን እንኳንስ የገንዘብ የሞራል ድጋፍም አግኝቶ አያውቅም። የኢትዮጵያን ህዝብ ሁሌ ሞኝነት ይብቃ። ሁሉን ማመን ይብቃ እያል ለመምከር የተገደድ ነው ወደን አይደለም። ንጹህ ህዝብ እነዚህን ከመሳሰሉ አሳራጆቹ ጋር ውሎ ሲያድር በማስተዋላችን ነው። ኮሎኔሉን በጎንህ የተሰለፉት የህዝብ ጠላቶች ኩኩሉ እያጫወትክ ሁሉ አድሮ የሚጋለጠውን የዘረኞች ሴራ ደባብቀህ ለመጓዝ አትሞክር። የባዕዳን ምክር ተቀባይነትህን እርግፍ አርገትተህ እምነትህን በኢትዮጵያ ህዝብ ላይ ብቻ አድርግ። ፍቅርህ በወሬ ሳይሆን በተግባር የምትገልጠው በአንድ መንገድ ብቻ ነው እያለ ያባ የሚጮህበት ምክንያት በግለሰቡ ላይ ጥላቻን ለማስፋፋት ሳይሆን ህዝብን ካደጋ ለመሰወር በማሰብ ነበር። ያም ሆኖ ግን ህዝብን ለመታደግ አልተቻለም። የዘርና የጎሳ ህገ መንግስት አስከብራለሁ ከሚል ግለሰብ የሚጠበቅ ህዝባዊ ሰላም እንደማይኖር የታወቀ ነበርና አሁንም ህዝባችንን ካደጋ ሊያድነው የሚችለው ከሁሉም በላይ ራሱን ለመከላከል ዝግጅት ሲያደርግ ብቻ ነው። ከዚህ በተረፈ ኮሎኔሉ ጠላቶችን እያሳደድኩ አሰርኳቸው ቢል ጉራ ብቻ ነው የሚሆነው ወይም የካድሬዎች እሽኮለሌ። ለህዝብ ሲባል የግልን አምሮት ንቆ መተው ያስፈልጋል። የህዝብን ሀቅ በፊት ለፊት አውጥቶ በጊዜያዊ የሽግግር መንግስት ምስረታ ውስጥ ጠላቶችም ወዳጆችም የሚላቸውን ጠርቶ ተደጋግሞ እንደተነገረው አገር አቀፍ የሰላም ቀን አውጆ መጀመሪያ የተጣላ ካድሬ እንጂ የተጣላ ህዝብ ስለሌለ ህዝብን አወያይቶና አግባብቶ አስማምቶና የጋራ ችግሩን ፈቶ ለመጓዝ እንዲችል ለማድረግ ታሪክ አጋጣሚውን ሰጥቷል። ኮሎኔሉ ካወቀበት ለበጎ ነገር ካላወቀበትም ለባሰ መጥፎ ነገር ሊያውለው ይችላል። የአገር ሽማግሌዎች፣ የሃይማኖት አባቶች፣ ከወጣት ወንዶችና ሴቶች፣ ከእናቶች የተውጣጣ ሸንጎ አቋቁሞ የአንድ ወገን አስተሳሰብ ሳይሆን የሁሉም ወገኖች አስተሳሰብ የሚንጸባረቅበት መድረክ እንዲሆን አድርጎ ለፖለቲካ ድርጅቶች መድረኩን ሰጥቶ የራስን ተዋጽኦ ማድረግ ይጠበቅበታል። ሌላው የግል መንገድ የትም አይወስድም። ብልጽግና ፓርቲ የሌላው ኢትዮጵያዊ እንዳልሆነ የኦሮሚያ ክልል ተብዬ ፕሬዝዳንት ጥቅጩን ተናግሯል። ብልጽግናን የመሰረተው ኦሮሞ ነው፣ የሚተዳደረውም በኦሮሞ መሪ ነው፣ ሌላው እንደለመደው አለቅላቂ መሆን ይችላል ብሎ ቂጣ በቀደደ አፉ ደህና አርጎ ተናግሯል። የሽግግር መንግስት አማራጭ የሌለው ነገር መሆኑን ደጋግመን መናገራችን የሁኔታዎችን አደገኛነት በማጤን ነው። ሁሉም ነገር በጋራ እምነት እንዲወሰን የሽግግር መንግስቱ በሚፈጥረው ጊዜያዊ ደንብና ህግ መሰረት ሰላምን ማስፈን ይቻላል። ቢያንስ ሁሉም የሚካፈልበት በመሆኑ የአንድ ወገን ትዕዛዝ እንደሆነ ተደርጎ አይታይም። የአንድ ወገን እብሪትንም በጋራ ያስተነፍሳል። በውይይት የማመንና ችግርን በምክክር የማስወገድን ጠቃሚነት ህዝብ ሊረዳው የሚችለው በህግ ጥላ ስር ሆኖ እንጂ ጉልበተኞች የፈለጉትን እንዲፈጽሙ አቅም የሌላቸው ደግሞ እንዲገደሉና እንዲጠቁ በማስደረግ እንዳልሆነ ኮሎኔሉ ሊረዳው በተገባ ነበር። ግን ማክበር ሳይሆን አለማክበር ነው ያለፈ ፍራቱን ናፋቂ ሊያሰኝ የሚችለው። ኮሎኔሉ ባለማወቅም ይሁን ብዙ አውቃለሁ ብሎ በመታበይ የወንጀል ተባባሪነቱን እያስመሰከረ ነው ያለው። በሄደበት ምናባዊ ርቀት መለስ ቀለሱ ቢቀር ግን ይበጃዋል። ድል ለኢትዮጵያ።
መቼ ደስታ ፈለቀ ለግል ደስታ በጅምር ቀረኝ ውስጥ ምኞቴ መቼ ደስታ ፈለቀ ለግል ብቻ በጅምር ቀረኝ ውስጥ ምኞቴ መልካም ፍሬ ሚዘት ንጹህ ዘር አቅለን ባገኘነው ፍሬ በፍቅር ሕይወት ለመኖር ነበር የኔ ፍላጎት። መቼ ደስታ ፈለቅ ለግል ደስታዬ በጅምር ቀረኝ ውጭኑ ምኞቴ ሰው መሆኑ ቀርቶ ለሰዎች መሰላል ሁሉም እንደ ስራው እንዳቁንዲሻሻ በሰዎች መካከል እንዳይኖር ልዩነት ባይገባሽ ነው እንጂ ነበር የኔ ምኞት። መቼ ደስታን ፈለቁ ለግል በጅምር ቀረንጂ ውጥኑ ምኞቴ ሁሉም ለሳይ ለግል ደስታው የህብረቱ ጥቅም ህዝብ እንዲገባው ሁሉም ለሳይ ለግል ደስታው የህብረቱ ጥቅም ህዝብ እንዲገባው መቼ ደስታ ፈለቀ ለግል
ኢህአፓና ሀቀኛ ታሪኩ። ደግመን ደጋግመን ማን ያውራ የነበረ ስንል ሀቅ ሞቶ ሳይቀበር የነበሩ ሞተው ሳልቁ በሬ ወለደው አይከሰት ለማለት ነበር። ግን ለማድ ሆነና የራስን ጸያፍ ታሪክ መደበቁ አስፈላጊ ሆነና ውሸቴን ብተው ይበታትነኝ ያሉ ክፍሎች ዛሬም ሐሰትን ከመሰራጨት መታቀብ አቀጣቸዋል። በእስር ያሉ የደርግን ባለስልጣኖች ወንጀላውን አምነው ንሳ ከመግባት ፈንታ የፈጁትን ኢሃፓን እየወነጀሉ መቀጠሉን መርጠዋል። ለፍርድ ቤት እንዳናቀርብ ተከለከልን የሚሉት ሰነድ ለምሳሌ ኢሃፓን በሐሰት እየወነጀለ ለቀውሱም ተጠያቂ ሊያደርግ የሚጥር ነው። ኢህአፓ በከተማ የተካሄደውን ትግል በተመለከተ ከሁሉም በፊት የስተት ነበር ብሎ የሚያምንበትን ተቀብሎ ይፋ ያደረገ ሲሆን በደርግ አባሎችና በሌሎችም እየተደጋገመ ያለው በከተማ ቶክስን የጀመረው ኢሃፓ ነው የሚለው ግን ከመጀመሪያው ሐሰት ብሎ በመረጃ ሲያሳይ ቆይቷል። ኢሃፓ ገና አንዲትን ጥይት ሳይተኩስ ነበር ደርግ የአፈና ሰራዊቱን በየቦታው አሰማርቶ ሰላማዊ ትግሉን ለማፈን ህዝቡን መጨፍጨፉን የታያዘው። በኢማማ ላይ በስራ አጦች ላይ በቦንጋና ብቸና አርሶ አደሮች ላይ በኢትዮጵያ አየር መንገድ ሰራተኞች ላይ በብሔራዊ ቲያትር ሰራተኞች ላይ ወዘተ እርምጃ የወሰደና ያስቸኳይ ጊዜ አፋኝ አዋጅ አወጣ ደርግ ራሱ ነበር። የኢሳ ሽብር በመስከረም 1969 ዓመተ ምህረት ዝግጅት ተደርጎበት ከመታወጅ በፊት ነአሊ ሙሳና ጌታቸው ሺበሺ ስንቱ ኢትዮጵያዊ በአሰበተፈሪና ሌሎችን ቦታዎች እንደፈጁ ታሪክ መዝግቧል። የኢሃፓ አልሞት ባይ ተጋዳይ መከላከል የተከሰተው ከዚህ ሁሉ ሽብርና ጦርነት ከታወጀ በኋላ ነበር። የሰላሙ ህዝባዊ አመጽ እየጋመ በነበረበትና ድልንም እያገኘ ባለበት ኢሃፓ ቀድሞና ቸኩሎ ተኩስ አልጀመረም። እንዲያውም የሰላሙን ትግል ሂደት ጊዜ ለመስጠት ሰራዊቱን እንኳን በይፋ ሳይወጭ ቆይቷል። በሰላም ሊታገል መፈለጉንም በሀገሪቷ ሙሉ ባሰራጨው ፕሮግራም ይፋ አድርጓል። ጆሮ ያለው ይስማ ነውና ለሐሰት ወሬ ብቻ የተቃኙ ጆሮች እስካልበዙ ድረስ የሐሰት መደጋገም አላዋቂን ለጊዜው ቢያደናግርም በረጅሙ ግን መጋለጡ አይቀሬ ነው። በክስ ላይ ያሉ የደርግ አባሎች ኢሃፓ ተኩስ ከፈተብን ከሻቢያም ከሶማሊያም አብሮ ዘመተብን ብለው ቢቀላምዱም ወርቅ ልጆቹን ለሀገር ሲል የገበረው ሁሉ በሰራተኞች ቀን በሰላማዊ ሰልፍ ከሺህ በላይ ወገኖቹ በግፍ ሲፈጁ የታዘበው ዜጋ ሁሉ ሐሰትና እውነቱን ለይቶ ያውቀዋል። ኢሃፓ የህዝብ እኩልነት ስላለ ሀገርን ሊገነጥል ፈለገ የሚሉት አቋሙን መረዳት ያቃታቸው ወይም ጭቁኖችን መደገፍ ኃጢአት የመሰላቸው መሆናቸውንም ደግመን ያቀረብነው ነው። ኢሃፓ እንኳን ዚያድ ባሬን ሊደግፍ ቀርቶ አባላቱና ደጋፊዎቹ በሶማሊያ እስር ቤት በሸለምባው አምሃር እየተባሉ ስቃይን የተቀበሉ መሆናቸውን ብዙ ሰው ያውቃል። የደርጉ ቁንጮ በሰጠው ቃለ መጠይቅ ለምሳሌ ኢሃፓ ተኮሰብን ገደለን ወዘተ ብሎ ሲናገር ህዝብ አስታጥቁን አታስጨርሱን አለ ብሎ መዋሸቱን ይታወሳል። ልጆቹን ሊጨርስ ማለት ነው። በዚህ ረገድ ብዙ ማለት ይቻላል። ኢሃፓ ግን ተኩሱን በመጀመር ሆነ በጠረ ኢትዮጵያ ኃይሎች ጋር በማበር በመቅጠም በመረጃ የሚታማ አይደለም። ወቅቱን በተመለከተ ደግሞ ሂስ መሳይ መርዛቸውን የሚያጩት ጥቂቶች አይደሉም። ኢሃፓ ወጣቱን አስጨረሰ ይላሉ። ድርጅቱ ላመነበት ታገል እንጂ ማገዶ የመሆን ልክፍት አልነበረው። በደርግ እጅ ወድቆ መወገርና መሰቃየት ባዶ እጅን አራጅ ጦርን በሰላማዊም ሰልፍ መጋፈጥ ወዘተ ስቲል ሞክረው ተብሎ የሚገባበት ጨዋታ እንዳልነበረና እንዳይደለ የነበሩትና የተሰቃዩት ያውቁታል። ትግል ሲባል ደግሞ የሞቀይራት ግብዣና ፈንጠዝያ ሳይሆን ደም የሚፈስበትና የሚፈስለት ትንቅንቅ መሆኑን ዛሬም አስተማሪ መጠየቅ አሳፋሪ ነው። ኢሃፓ ራሱ ያመነበት ስህተት በከተማ መታገሉን ሳይሆን በአረመኔዎች ላይ በመከላከል መተኮሱ ሳይሆን የኃይል ሚዛን ሲቀየር በከተማው ትግል ከሚገባው በላይ መቀጠሉን ነው። ዛሬ ትጥቅ ትግል የእንስሳ ነው ለማለት የደፈሩትም ሆኑ ኢሃፓን በሽብር ክሰሱልን ብለው ነፍሰ ገዳዩን አገዛዝ የሚማጠኑትም ቢሆኑ በወቅቱ ጸረ ደርግ ሰላማዊ ትግል ያካሂዱ ቀርቶ በይፋም በምስጢርም የደርጉ አማካሪና ጋሻ ጃግሬ እንደነበሩ ደግሞ አልረሳንም። ኢሃፓ ገና ከጠዋቱ ከወያኔ ሊገንጠል ዓላማ ጋር ተጻሮ ታገለ እንጂ ስልጣን በቶሎ በሚል ከገንጣይ ኃይሎች ጋር አላበረም። የኤርትራ ችግር በሰላማዊ መንገድ ይፈታ አለ እንጂ ከሻቢያ ጋር ለማበር ኤርትራ የኢትዮጵያ ቅኝ ግዢ ናት ብሎ ባለ 300 ገጽ መጽሐፍ ጽፎ አላሰራጨም። ወያኔን በትግራይ በኢሃፓ ላይ ጦር ከፈተ እንጂ ኢሃፓ ችሎታና አቅሙ ያለውም ቢሆን በወያኔ ላይ የጦር አዋጅ አላሰማም። አቋሙን ግን ወያኔ ትግራይ ይገንጠል የሚለውን መቃወሙን ግን በይፋ አቀርቧል። ኢሃፓ የመጨረሻ ግቡ የትንፍጩ ዱቄቱን አምጪው አገርንም ሸጦ ለቤተ መንግስት መብቃት ቢልኖር ደግሞ ችሎታ አልባ የውያኔ መንጋ ከደረሰበት መድረስ ባልተሳነውም ነበር። አዲሱ ትውልድ በእድሜና በጊዜ ተነሳ ትላንት የደርግ ሐሰት ዛሬ ደግሞ የመለስ አገዛዝ ቅጥፈት እየወረደበት ታሪክን በተሳሳተ መንገድ እንዳይረዳ መከላከል ቢያንስ የሰማታቶችን ደም ግድ የሚለው ተልኮ ነው። ከቅርብ ጊዜ ወዲህ ደግሞ ነበርን እናውቃለን ወዘተ ይያሉ መጻፍ የሚጽፉ ብቅ ብቅ ይያሉ ናቸውና በየመጻፋቸው ያሰፈሩ ያሉት ሐሰት ማጋለጡ ለኛ የግድ ይሆናል። በካናዳ ሀገር የተሸለመ አንድ ጻፊ ነኝ ባይ ኢትዮጵያዊ ለምሳሌ ባረር ጅጅጋ የኢሃፓ አባል ሆነሃል ብሎ ሲነገርህ አለይ ካልክ እዚያው በጥይት ትገደል ነበር ሲል ሳያፍር በመጻፉ አስፈሯል። ነበርኩ ብሎ ከፊል ልብ ወለደ ደረሰው ሻምበል ደግሞ የሌለ ሰነድ ፈጥሮ ሶማሊያ ኢትዮጵያን ስትወር ኢሃፓ በከተማ ለሚገኙትና ሻምበሉ ገዳይ ቡድኖች ለሚላቸው የሰጠው ትዕዛዝ ማንኛውም የመንግስት ድርጅት ማቃጠል በቀበሌ ተመራጮች ላይ ርምጃ ማፋጠንና በየጊዜው ቢያንስ አንድ ወይም ሁለት መምታት የሚል ነበር ሲል መረጃ አሳይ ባየለም ብሎ ዋሽቷል። ታሪክና ሀቅ ብሎ በጻፈው ውስጥ መንግስቱ ኃይለ ማርያምን ለመግደል በአዲስ አበባ ተሰብስበው የወሰኑ ብሎ ስም ዝርዝር ሲያቀርብ የመኢሶኑን አመራር አባል ሟች ደስታ ታደሰንም እንደ ኢሃፓ አድርጎ አቅርቦታል። ሌሎች ደግሞ ድርጅቱ ያልወሰነውን አቋም በኤርትራ ጥያቄ ላይ ወስኖ ነበር ወዘተ ይያሉ ከመጻፍ አልፈው የጻፉትን ለህዝብ ሲያቀርቡ መድረኩን ወደ ኢሃፓ ማውገዣ ለመለወጥ ሲጥሩም እንደነበር በቦታው የተገኙ ታዝበዋል። ይህ ሁሉ ጸረ ኢሃፓ ዘመቻና ርብርብ የሚካሄደው ደግሞ አገዛዙም ሆነ አጣፋሪዎቹ ድርጅቱ የለም ህልውናው አጣያቂ ነው በሚሉበት ወቅት መሆኑ የሚዘነጋ አይደለም። ትላንትም ሆነ ዛሬ ለተራሽመትና ጫቋኞች ለሚያንቁለጠልጩት ሳይሸነፍ የህዝብንና የሀገርን ጥቅም አስቀድሞ የታገለውና እየታገለ ያለው ኢሃፓ ከአመታት በፊት የትግል ታሪኩን ገምግሞ ስህተት ያለውን ተቀብሎ ግለሂሱን ለህዝብ ግልጽ ያደረገ ብቸኛ ድርጅት ነው። ሀገርን የሸጡ ከአረመኔዎች ጋር ሆኖ ብዙ ሺህ ወርቅ ዘጋን እየጨፈጨፉ ሀገርን ያስገነጠሉና ዛሬም እየበደሉ ያሉት ሁሉ ህዝብን ይቅርታ በሚገባ ሲጠይቁ አልሰማንም። ይባስ ብለው በኢሃፓ ላይ መረባረብን መርጠዋል። ትላንትም ዛሬም ያገዛዙ የምስጢር አርበኛ ሆኖ በህዝቡ እየቀለዱ በተገላቢጦሽ ኢሃፓን መወንጀል ይቀናቸዋል። ድርጅቱ ለህብረት ትግል ባለው አቅሙ ሲዋደቅ የህብረቱን ጥረት የሚያደናቅፉት እነሱ ሆኖ ሳለ ጥፋታቸውን በኢሃፓ ላይ ያላክካሉ። ኢሃፓ ባይኖር መደበቂያቸው ምን ይሆን ነበር ያሰኛል። ኢሃፓ የዚህ ሰፊ ሐሰት ዘመቻ ተጠቂ የሆነው ለሀገርና ለህዝብ ጠላቶችና ለእበላባዮች አላመች ስላለ ነው። በአዳም ደግሞ በመጥፎ አይን ያዩት ለትዕዛዛቸው እንደ ወያኔ ተቀባይና አሸርጋጭ ባለመሆኑና የሀገርን ጥቅም አሳልፎ ባለመስጠቱ ነው። ኢሃፓ ከደርግ አገዛዝ የተጋጨው ስልጣን የህዝብ ነው ዴሞክራሲ ለጭቁኑ አለገደብ ማለቱና የባዳንን ቁጥጥር በመቃወሙ ነው። ኢሃፓ ከወያኔ ጋር የተጋጨው ነመለስ ዜናዊ ትግራይ ሌላውም ይገንጠል ኢትዮጵያ ትበታተን ስላሉ ነው። ኢሃፓ ከነሻቢያ የተጋጨው ኤርትራ የኢትዮጵያ ቅኝ ግዛት ናት የሚለውን አቋማቸውን አልቀበል ስላላቸው ነው። ከሱዳን ከሊቢያ ከአሜሪካ ከእንግሊዝ ከቻይና ወዘተም ባስፈለገበት ወቅት የተለየ ነው አቋማቸው ሀገር ሲጎዳ ባየበት ጊዜ ነው። ማን ሆናችሁ የሚሉ ነበሩ ዛሬም ይኖራሉ። ኃይል ያላቸውን ለምን ተጋፈጣችሁ የሚሉ ነበሩ ዛሬም አሉ። ለነመለስ ሀገርን ክዶ መጠቀም ነው የሚሉ ነበሩ ዛሬም አሉ። ይህ ግን የኢሃፓ መስመርና እምነት አልነበረም። ዘሪና ስልት አስፈላጊ ቢሆንም ሀገርን አጥፉልኝ ሲል እሺ ብሎ ክብሪት መለኮስ ዘዴ ወይም ብልጠት ሳይሆን ባንዳነት ነው። የሞሶሎኒ ኃይልና ወራሪ ጦር እየተዋጉ የተሰውት አርበኞች ለኛ አሪያ ሲሆኑ ባንዶች ደግሞ ለነመለስ ቅርብ ናቸው። ልዩነቱ እዚህ ላይ ነው። የማች መለስ መንጋ ለስልጣን ሲሮጥ በኢሃፓ ሬሳ ላይ መረማመዱ አለምክንያት አልነበረም። ኢሃፓ በሰላማዊ መንገድ ለታገል ዝግጁ ነኝ እያለ በሰበብ አስባቡ ያገደውና ህገወጥ ያለው አለምክንያት አልነበረም አይደለም። ኢሃፓም የቡድኑን ማንነትና አሰራር ጠንቅቆ ከማወቁ ሌላ በነጻ መድረክ የመለስን ቡድን እርቃኑን እንደሚያወጣው ቢያንስ በቡድኑ የታመነበት በመሆኑ ነው። ቡድኑ ለስልጣን ሲበቃና ገዢ ነኝ ሲል ኢሃፓ ህገወጥ ነኝ ሲል ተቃውሞታል። ወያኔ ቦርደዶ ቦይ ሊፈሱ የተነሱትንና በደርግ ዘመን በለመደባቸው አድርባይነት ልጆቼ ያሉትንም አደብ እንግዛ ብሎ መክሯል። የመደራጀት መብትን ባይጻረርም በብሔረሰቡ መካከል ለዘለቀታው ጠቃሚነቱ ለነወያኔ ነው ብሎ አሳስቧል። የኤርትራንም ችግር ለመፍታት የተወሰደው እርምጃ ጉዳትም ከመጀመሪያው ገልጦ ነበር። የኦሮሞን ህዝብ መብት የሚጠይቁትን እየደገፈ የዚህን ህዝብ ኢትዮጵያዊነት የሚክዱትንም ተቃውሟቸዋል። ከመለስ ዜናዊ ጋር ገጥመው ዛሬ ግን ለስደት የበቁትን ገና ከያኔው ስህተት እየፈጸማችሁ ነው ብሏቸው ነበር። ባዕዳኑ የመለስን አገዛዝ ስላወደሱ ቆሻሻውን ሌላስም መስጠት አይሆንልኝም ብሎም በአቋሙ ጸንቷል። የወያኔ ወዳጆች እነ ሱዳንም የአፓን ስደተኞችን ለወያኔ አሳልፈው ሰጥተዋል። ለእስር የበቁት የኢሃፓ መሪዎችና አባላትም እነሆ እስከዛሬም ደብዛቸው ጠፍቷል። ዛሬ የአቋም ጽናት መቀለጃ የመሰላቸው ሲጮሁ ቢሰሙም ነፋስ በነፈሰና ጅብ በጮኸ ቁጥር ድርጅቱ ሸብረክ ያለ ቃል ኪዳኑን ከትቢያ የሚጥል አይደለም አልነበረም። ምርጥ መኮንኖች የህዝብን ትግል አደናቅፈው ስልጣን ሲጨብጡ ኢሃፓ ለሹመት በመቋመጥ ላማክር ብሎ በመለመን አፋኙን ቡድን ዲሞክራሲያዊ ብሎ ህዝብን አልካደም። ስለዚህ አይነጋ መስሏቸው ታሪካቸውን ያበላሹት ዛሬ ኢሃፓ በሞተ በተቀበረ ባይናቸው መልካቸውን ቀይረውና ጭምብል አጥልቀው ተቋሚም ሀገር ወዳድም ነፃ አውጪም ነን ይያሉ በዚህ ሽፋን በመጠቀምና መጠጋም መሸሸጊያም በማግኘት ነጋጠባ በኢሃፓ ላይ ያሰደ ዘመቻቸውን አጧጡፈዋል። ድርጅቱን በሆነ ባልሆነ ምክንያት የከዱና ከመክዳታቸው በፊት ጉዳት ያደረሱ ወይም ዛሬ ጸረ ህዝብ ከሆነው አገዛዝ ጋር ሆነው ህዝብን መበደሉን የተያዙት ሁሉ በኢሃፓ ላይ መዝመታቸው ቀጣይ ክስተት ሆኗል። ኢሃፓ ከቂም በቀል ይልቅ ይቅር ለእግዚአብሔር ይቅደም በሚለው አቋሙ መሰረት ህዝብን ይቅርታ የጠየቀና ከህዝብ ጎን የቆመ ሁሉ የትግል አካል ይሆናል ከማለት አልተቆጠበም። የጥፋት ጥፋት በወንጀልና በጥፋት መቀጠል ነውና ኢሃፓ ዛሬም ቢሆን ለሰፊው ህዝብ መብትና ደህንነት የሚታገልና ዴሞክራሲ ሲልም ህብረተሰቡን በስፋት የሚጠቅም የሚያገለግል ዴሞክራሲ ማለቱ ስለሆነ ራሱን ሶሻል ዲሞክራሲ ያለም በመሆኑ የምርጦችን የበላይነት ስርዓት ሊያሰፍኑ ከሚጥሩ ጋር ሁሉ መሰረታዊ ቅራኔ አለው። ባህልና ቅርስ ይጠበቅ በሚለው የሚያምን ቢሆንም የወደቀን የጥቆና ስርዓት መልሰው ሊያሰፍኑ ከሚጥሩ ጋር በአንድ ጎራ አይሰለፍም። አንዱን ጨቋኝ አገዛዝ በሌላ ለመተካት ከሚፈልጉ ጋር አይሰምርም። በተደጋጋሚ በኢሃፓ ላይ የሚሰነዘረው ሀገር አስገነጠለ ክስ በተመለከተ ደጋግመን ሐቁን ያሰፈንን ቢሆንም ዛሬም ይህንኑ ያሰት ክስ የሚያሰሙ አልጠፉም። ኢሃፓ ስልጣን የያዘ መንግስት ሆኖ ፌዴሬሽን አፍርሶ አርበኞችን አግልሎ ኋላ ቀር ስራትን አስፍኖ ወይም የሰላሙን መንገድ እንቢ ብሎ ወጣቶችን በአደባባይ አንቆ በትምክህት ህዝብን ፈጅቶ ወዘተ ለጠባቦች መንገድ ያመቻቻ አልነበረም። ኢሃፓ ለህዝብ እኩልነትና መብት በመታገል ሀገርን በአንድነት ሊያቆይ ጣር እንጂ የጨቋኞችን ትምክህት ተጋርቶ ህዝብን በላይና የበታች ወይም ምርጥና የገዢ ብሎ በመፈረጅ ለክፍፍል ድልዳል አላበጀም። ወያኔ ልገንጠል ሲል ሌሎችን በዚህ መስመር ካልሆነ መፍትሄ የለም ሲሉ ቀደም ሲል በሪዮቱ የተነሳ ይዞት የነበረውን አቋም በጊዜ በማስተካከል ለህዝብ አንድነት እንጂ ለመገንጠል እታገል ከማለቱ ሌላ የኤርትራ ጉዳይ ደግሞ በፌዴራላዊ ትስስር እንዲፈታም ጥሪ አቅርቦ በተጨባጭም ተንቀሳቅሶ ነበር። ኢሃፓ ከጠባቡ ብሔርተኞች ጋር ተፋጦ ሲታገልና ጦር ሲዘምትበት የዛሬ የሀገር አንድነት አባወራንን ባዮች የት እንደነበሩ መጠየቅ አግባብ ያለው ይሆናል። ይሄ በረሰብ አቀፍ ሆኖ በመገኘቱ በጠባቦችም በትምክተኞችም ሲወገዝ እንደነበርም አንረሳው። ይህ እንግዲህ ሀቅንን ነጋገር ከተባለ ግልጽ የሚሆን ነው። ያፓ በሻቢያ ተመሰረተ የግንጠላን ሂደት ደገፈ ወዘተ ይያሉ ሐፍሰትን ሀቅ ብለው ሊቀጥሉ የማሉትን መመለስ ባንችል እንኳን ህሊና ያለውን ከሀቁ ማስተዋወቅ ግዴታችን ነው። ያፓን የከሰሱ ግን ከገንጣይና አስገንጣውን አገዛዝ ጋር አብረው የቆሙትን ደግሞ የሌባ አይነት ደረቅ ብለናቸው እናልፋለን። ያፓ ያገርን አንድነት ከህዝብ መብትና አንድነት ጋር አጣምሮ የሚያይ በመሆኑ ድርጅቶችን ስለተቃወመ ህዝብን በጅምላ ጠላት ብሎ ከሚሰይሙ ጋር ተጋጭቷል። ዛሬም ይቃረናል። የአማራ ህዝብ ጨቋኝ ነው ጠላታችን ነው ካሉት ጋርም ትላንትም ዛሬም ተጻራሪ ነው። ባንጻሩ ደግሞ ሻቢያን አንወድምና የኤርትራ ህዝብ ጠላታችን ነው ከሚሉና ኤርትራውያን አላግባብ ከኢትዮጵያ በወያኔ ሲባረሩ ከደገፉትም ጋር ልዩነቱ በይፋ ገልጿል። የመለስ ቡድን ጸረ ኢትዮጵያ ሆኗልና ቡድኑ ለትግራይ ቆም ያለው ይላልና ሰፊው የትግራይ ህዝብ ጠላታችን ነው ሊሉ የተነሱትን ሆነ የሚሉትን ደግሞ መሰረታዊ አቋማችንም ሆነ ስንታገል አቅፎን የነበረው ህዝብ ውለታና የሰማዕታቶቻችንም ደም አይፈቅድልንም ብለናቸዋል። በዚህ ሁሉ የምንለያቸው የተሳሳተ አቋማቸውን ከመቀየር ፈንታ ወይም በጥሞና ውይይት ከማድረግ ይልቅ በአሉባልታ ስርጭት ተሰማርተው ለመለስ አገዛዝ የቅጥፈት ወፍጮ እህል አቅራቢ ሆናሉ። ከቅርብ ጊዜ ወዲህ በአገር ቤት እየታተሙ ያሉ አንዳንድ መጽሐፍት ጻፊዎች ኃላፊነት በጎደለው መንገድ ያልተባለን ተባለ፣ ያልተደረገን ተደረገ፣ ያልተጻፈን ተጻፈ ይያሉ በማንደፍሮ ሊከሰኝ መንፈስ የሚሰፍሩትን ሁሉ ለትዝብት የሚዳርግ ሆኗል። ስለ ኢህአፓ ለመጻፍ በድርጅቱ ገብቶ መውጣት ሳይሆን ድርጅቱን ጠንቅቆ ማወቅ ወይም ለማወቅ ምርምር ማካሄድን ይጠይቃል። ይህ ሳይሆን ግን አወቅ ነበርኩ ብሎ ያው እጅጅ ያለውን ቅጥፈት በኢህአፓ ላይ ማዥጎድጎድ የሚጠቅመው ለወያኔና ንሳን ለፈሩ ለጸረ ህዝቦች ብቻ ነው። ኢህአፓ ህያው የሆነ የህዝብ ቅርስና የታሪክ አምድ ነውና ያልነበረ አያውራ ያላየ አይመስክር እያለ ባስፈላጊው ጊዜና ሁኔታ ሁሉ ማን ያውራ የነበረ ማለቱ አይቀሬ ነው።
አንቺ ፍቅራምባ የአፍሪካ መዲና አንቺ ፍቅራምባ ሀገሬ አዲስ አበባ
አላጨበጨበም። በአንነሙት ከለንደን የፈጣን ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን ማንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ አዎ መሪ መፈክሩን አሳልፍ ያልሰጥም የሰማታቱን ደም ክፍያ አላረክስም ክቡር ትግላቸውን አላልከሰከሰም ስልጣን ለጨበጠ አላጨበጭበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ ባስመሳይ ጭብጨባ እንዳይቆም ተማሎ የፈታህም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት የአገር ዜጋ እንደወጣ ቀርቶ የስንቱ ምስኪን ቤት የደም እንባ አንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየሁ በስተቀር ሁሉም ነጻ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አያጨበጨበም አቋም አስቀይሮ አዎ ደግሞ አለው አሁንም እላለሁ በነበር አቋሜ ዛሬ እጸናለሁ ስልጣን ለጨበጠ አላጨበጨበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም።